የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ህዳር 15 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ዛሬ ምሽት ትሰማላችሁ።
በወሎ ዩኒቨርሲቲ ተማሪዎች መካከል የተፈጠረውን ግጭት ለመፍታት የእርቅ ስነ ስርዓት መደረጉ ተሰምቷል።
እኛ የዩኒቨርሲቲ ተማሪዎች ዓለም አቀፍ እውቀታችን እንዲጎለብትና እንዲሰፋ በአእምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን።
ከተማሪ ተወካዮች መካከል አንዱን ነበር የሰማ ነው። በምሽቱ ከሚደመጡ ዘገባዎች መካከል አንዱ ነው። በተያያዘ ዜና በተፈጠረ አለመረጋጋት ምክንያት ትምህርት መስጠት አቁሞ የነበረው የባህር ዳር ዩኒቨርሲቲ ወደ ነባር ስራው መመለሱ ተሰምቷል።
የወጡ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው።
በባህር ዳር ዩኒቨርሲቲ የመረጃና ስልታዊ ግንኙነት ምክትል ፕሬዚዳንት የሆኑት ዶክተር ዘውዱ እምሩና የሰማናቸው አብረውን ያመሻሉ።
እነዚህና ሌሎች ዘገባዎች በምሽቱ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመሆነን።
አስቀድመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ውሎ የሚያሰሙን አጫጭር ዜናዎች ይቀርባሉ።
ከዜናዎቹ ጋር ተመልሰን መጥተናል። በኬንያ ከሚኖሩ ከ27,000 በላይ የኢትዮጵያ ስደተኞች 4,500 ያህሉ ወደ ሀገር ለመመለስ ፈቃደኛ መሆናቸው ታውቋል። የዓለም አቀፉ ስደተኞች ድርጅት ኬንያ ቅርንጫፍ እንዳስታወቀው በእስካሁኑ በተደረገው ምዝገባ 2,200 ትውልደ ኢትዮጵያውያን ስደተኞች ወደ ኢትዮጵያ ለመመለስ ተመዝግበዋል። የድርጅቱ የኬንያ ቅርንጫፍ ምክትል ቃል አቀባይ ሮዝ ኦጎላ ስደተኞቹ ወደ ሀገራቸው ለመመለስ የወሰኑት በቅርቡ ከዩኤንኤችሲአር ከኬንያ መንግስትና በኬንያ የኢትዮጵያ ኤምባሲ ጋር ውይይት ካደረጉ በኋላንም መሆኑንም ጠቁመዋል። በካኩማ ካምፕ የተጠለሉ የኢትዮጵያውያን ስደተኞች ወደ ኢትዮጵያ ስለመመለስ በኬንያ ካለው የኢትዮጵያ ኤምባሲና ዩኤንኤችሲአር ተወካዮች ጋር አድርገዋል ስለተባለው ውይይት ከቪኦኤ ለቀረበው ጥያቄ አንድ ስማቸው እንዳይጠቀስ የፈለጉ ትውልደ ኢትዮጵያዊ ስደተኛ የሚከተለውም ብለዋል። እስካሁን ድረስ ምንም አይነት ስብሰባ አላደረግንም፣ በካምፕ ውስጥም የተደረገ ስብሰባ አልነበረም ብለዋል። ኢትዮጵያውያን ስደተኞች ስላቀረቡት ስጋት የዩኤንኤችሲአር ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዝ ኦጎላ ምላሽ ሰጥተዋል። ለተመላሽ ስደተኞች ሊደረግ ስለሚገባው ድጋፍ ሲናገሩም ድርጅታቸው ሊመለሱ ለሚፈልጉ ስደተኞች የጉዞ ወጪ እንደሚሸፍን እንዲሁም ሀገር ቤት ተመልሰው እስኪቋቋሙ ድጋፍ ይደረግላቸዋልም ብለዋል።
ቤኒ በተባለችው በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የምትገኝ ከተማ ነዋሪዎች የከተማይቱን አዳራሽ በእሳት ማጋየታቸው ተዘግቧል። በአማጽያንነት የሚጠረጠሩ ሰዎች ዛሬ 8 ሰዎችን ከገደሉ በኋላ በድርጊቱ የተቆጡ ሰዎች እርምጃው እንደወሰዱ ነው የተገለጸው። በግድያው የተቆጡት ሰዎች ከቤኒ ወጣ ብሎ ወደሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ማምራታቸውም ተዘግቧል። አንዳንዶቹ የሰላም ጥበቃው ኃይል አማጽያን ከሚያደርሱብን ጥቃት ሊከላከልልን ባለመቻሉ ከአካባቢው ይውጣ እንደሚሉ ታውቋል። ቤኒ የኢቦላ በሽታ የተዛመተባት ከተማ መሆኗ ተገልጿል።
በትላንትናው ዕለት ጊኒ ቢሳ ላይ የተካሄደው ፕሬዚዳንታዊ ምርጫ ሰላማዊ፣ የተረጋጋና ስነ ስርዓት የተሞላበት ነበር ብለዋል የፖርቹጋልኛ ተናጋሪ ሀገሮች ዓለም አቀፍ ታዛቢ ቡድን መሪ ኦልደሚር ባሎይ። የምርጫው ውጤት በመጪው ሐሙስ እንደሚታወቅም ይጠበቃል። የምዕራብ አፍሪቃዊቱ ሀገር ከ45 ዓመታት በፊት ከፖርቹጋል ቅኝ አገዛዝ ነው ነጻ ከወጣችበት ጊዜ አንስቶ የፖለቲካ መረጋጋት አግኝታ እንደማታውቅም ተገልጿል። ለሁለተኛ ጊዜ ለመመረጥ የሚወዳደሩት ፕሬዚዳንት ጆዜ ማሪዮ ቫስ ከነጻነቱ በኋላ በመፈንቅለ መንግስት ከመገደል የዘለቁት እሳቸው ብቻ ናቸው። የጊኒ ቢሳው ህዝብ ሉዓላዊ በመሆኑ የምርጫውን ውጤት አከብራለሁ ሲሉ ቫዝ በመዲናይቱ ቢሳው ድምጽ ከሰጡ በኋላ ተናግረዋል። ሰላም የማምጣት ተልእኮዬንም ፈጽሜያለሁ ብለዋል ፕሬዚዳንቱ። ዋናው የፕሬዚዳንቱ ተወዳዳሪ የቀድሞ ጠቅላይ ሚኒስትር ዶሚኒጎ ሶሜሬስ ፔሬራ የምርጫውን ውጤት ለማክበር ቃል ገብተዋል። እነዚህ ምርጫዎች ለሀገሪቱ መጻኢ እድልም ወሳኝ ናቸው ተብሏል።
የሆንግ ኮንግ ዲሞክራሲ ደጋፊዎች ትናንት በተካሄደው ምርጫ ሰፊ ድል ማግኘታቸው ታውቋል። አርቲኤችኬ የተባለው የዜና ስርጭት በገለጸው መሠረት ተቃዋሚ ተወዳዳሪዎች ወደ 90% የሚጠጋ የምክር ቤት መቀመጫን አፍሰዋል። በፊት ምንም ያልነበራቸው ዲሞክራቶች ከ18 የወረዳ ካውንስሎች 17ቱን ይቆጣጠራሉ። ምርጫው የሆንግ ኮንግ ፖለቲካን ይቆጣጠሩ ለነበሩት የቻይና ደጋፊ ኃይሎች ሽንፈት ማስከተሉ ታውቋል። ለአምስት ወራት ያክል የዘለቀው የዲሞክራሲ ንቅናቄ ደግሞ ድጋፍ እንዳለው የሚያሳይ ማስረጃ ነው ተብሏል። አድማጮች፣ ለአሁኑ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉት ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። በወልዲያ ዩኒቨርሲቲ በተፈጠረው ግጭት ሕይወታቸው ያለፉ ተማሪዎች ሞቱን ተከትሎ በተለያዩ የትምህርት ተቋማት ውስጥ አለመረጋጋት ሰፍኖ ቆይተዋል።
ከእነዚህ ዩኒቨርሲቲዎች መካከል አንዱ የሆነው ባህር ዳር ዩኒቨርሲቲ በዛሬው ዕለት ትምህርት ጀምሯል። ለዩኒቨርሲቲው ሰላምና መረጋጋት አስተዋጽኦ ያደረጉ አካላትም የጋራ መግለጫ ሰጥተዋል። አስቴር ምስጋናው እንዲህ ታሰማናለች።
ዩኒቨርሲቲው ለጊዜው አላወቅኩትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን
ጥቅምት 29 ቀን 2012 ዓ.ም በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሞት ተከትሎ በሀገሪቱ ባሉ የተለያዩ ዩኒቨርሲቲዎች ግጭቶች ታይተዋል። አለመረጋጋትም ተከስቷል። አለመረጋጋት ከታየባቸው ዩኒቨርሲቲዎች መካከል የባህር ዳር ዩኒቨርሲቲ አንዱ ነው። ተማሪዎች ለጥቂት ቀናትም ቢሆን በስጋት ምክንያት ትምህርታቸውን አቋርጠው እንደነበርና ዛሬ መደበኛ ትምህርት መጀመራቸውን የመማር ማስተማሩን ሂደት ወደ ሰላማዊ መንገድ እንዲመጣ ተሳትፎ ያደረጉ የህብረተሰብ ክፍሎች የጋራ መግለጫ ሰጥተዋል። በባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ ምሩ በዩኒቨርሲቲ ውስጥ መረጃዎችን በፍጥነት ለመለዋወጥ በተፈጠረው መዋቅር ተማሪዎችን ማረጋጋት እንደተቻለ ይናገራሉ።
ችግሮች የሚነሱት ትክክለኛ ባልሆነ መረጃ፣ በተለይ በማህበራዊ ሚዲያ በሚናፈሱ መረጃዎች በመሆኑ ምክንያት ምናልባትም ደግሞ ሌላ ቦታ ላይ ወደ ግጭት የገቡ አካላት እዚህም ተመሳሳይ ነገር ይደርሳል በሚል ፍርሃት ያለባቸውን ተማሪዎች ከግቢ ውስጥ ከከፍተኛ አመራሩ ጀምሮ በፕሬዚዳንቱ የሚመራ አንድ የሰላም ኮሚቴ አለ። ተማሪዎች ህብረት አመራሮች አሉ። የዩኒቨርሲቲው ከፍተኛ አመራር አለ እኛ ያለንበት። ከዛ ቀጥሎ የጸጥታ ኃይል አለ። የዩኒቨርሲቲ ውስጥ ሪዛይድ የሚያደርግ የጸጥታ ቡድን አለ። ስለዚህ እነዚህ ሁሉ አካላት ያሉበት በየዕለቱ በየግቢዎች ምን እየተከናወነ እንደሆነ ይገመግማሉ። እንደገና በየግቢዎች ያሉ ደግሞ ንዑስ ኮሚቴ አለ። ይሄ ኮሚቴ እስከ ዶርም የተማሪዎች ዶርም ድረስ እስከ መመገቢያ ክፍላቸው ድረስ እስከ ማንበቢያ ክፍሎች ድረስ እስከሚንቀሳቀሱባቸው ቦታዎች ድረስ ተማሪዎች በምን ሁኔታ ላይ እንዳሉ በየጊዜው እየገመገመ ትክክለኛ የሆነ መረጃ እየሰጠ እነዚህ ተጠናክረው በየዕለቱ ስለሚንቀሳቀሱ ችግሮች ሳይኖሩ የወጡ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው።
ከባህር ዳር ከተማ ወጣቶች፣ ከከተማ አስተዳደሩ፣ ከሀገር ሽማግሌዎችና ከከተማ ነዋሪዎች ጋር የተፈጠረው መዋቅር ደግሞ የዩኒቨርሲቲውን ግቢ መጠበቅና ተማሪዎች በከተማ ሲንቀሳቀሱ አንዳች ችግር እንዳይገጥማቸው ጥበቃ ያደርግ ነበር ያሉት በዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዚዳንት አቶ ብርሃኑ ገድፍ ናቸው።
ተማሪውን እስከ ሌሊቱ 6 ሰዓት 5 ሰዓት ድረስ እያወያየን ያሉ ችግሮችን መፍታት እንድንችል ሰፊ ጥረት ነው የተደረገው። ለዚህ እንዲረዳንም ከከተማ አስተዳደሩ ጋር የዩኒቨርሲቲው የሰላም አማካሪ ምክር ቤት አለ። የአገር ሽማግሌዎችና የሃይማኖት አባቶች ያሉበት እነሱን በማናገር የሃይማኖት አባቶችን ካፍቴሪያ ውስጥ እያስገባን አብረን ከተማሪው ጋር ምግብ እየበሉን እየተወያዩ ስራ መስራት እንዲችሉና ይሄ ደግሞ ዘላቂነት እንዲኖረው የከተማ ወጣት አደረጃጀት ሙሉ በሙሉ ለከተማው አገልግሎትም ለዩኒቨርሲቲው አገልግሎት የሚሰጡ እንደ ውሃ፣ መብራት የሚመለከታቸው አካላት ባለቤት ሆነው እንዲሰሩ ሰፊ ውይይት ተካሂዷል። ወጣቱም አሁን ተደራጅቶ ዙሪያውን ዩኒቨርሲቲውን ጥበቃ እያደረገ ነው ያለው። ዩኒፎርም ለብሰው ነው የሚጠብቁት። በዚህ አማካኝነት ይደርሳል ተብሎ የሚታሰበው ነገር ሳይደርስ ነው የቀረው። በየክላሱ ደህንነታቸው መጠበቅ እንዲችል በየዶርሚተሪውና በምግብ መመገቢያ አካባቢ የአድማ ብተና ፖሊስ አለ። ሁሉንም የዩኒቨርሲቲውን በተራ የሚጠብቁ ፖሊሶችን አሰማርተናል። ከዚህ አንጻር እስካሁን ድረስ ሰላማዊ ነው። በዚህም በመቀጣዩት ጊዜም ችግር ይደርሳል ብለን አናስብም።
የሀገር ሽማግሌዎችም በፍርሃት ውስጥ የነበሩ ተማሪዎችን የማረጋጋት ስራ መስራታቸውን የባህር ዳርና አካባቢው የሀገር ሽማግሌዎች ፕሬዚዳንት ሊቀ ሕሩያን በላይ መኮንን ይናገራሉ። ወጣቱ ትውልድ ሀገር የማስቀጠል ኃላፊነት እንዳለበት መዘንጋት የለበትም ሲሉ መክረዋል።
ወጣ ያሉ ልጆች ነበሩ ወደ ስላሴ ቤተክርስቲያንም ወደ መሰረተ ክርስቶስ ቤተክርስቲያንም እነሱን ለማግባባት ትልቅ ስራ ተሰርቷል። በዋናነት የሌሎቹ ዩኒቨርሲቲዎች ስሜት እዚህ ላይም ትንሽ የሆነ ተጽዕኖ ፈጥሮ ስለነበር ስጋት ብቻ የመስጋትና በተለይ የኦሮሚያ ልጆች በስጋት መውጣት ጀምሮ ነበር። ያንንም የኛ የሀገር ሽማግሌ አንድ ሰባት ሽማግሌዎች ተገኘን፣ አንድ የሃይማኖት አባትም ጠራን። በዚህ አማካይነት ልጆችን መክረን አይዟችሁ ብለን አበረታተን ያው እንዲመለሱ አደረግና እና አሁን ደግሞ ወደ ሰላማዊ የመማር ማስተማር ሂደት እየተገባ ስለሆነ በጣም ደስ ብሎናል። ወጣቱን ትውልድ የመምከርና የማስተማር በአባቶችና በልጆች መካከል በሽማግሌዎችና በወጣቶች መካከል የተፈጠረ ክፍተት አለ። ያን ክፍተት መሙላት ከወጣቶች ጋር ሆኖ ለመስራት አንዱ ትልቁ አላማችን ነው። ከዚህም ጋር ተያይዞ ስለ ነገዋ ኢትዮጵያ፣ ስለ ራሱ ህልውና ይችን ሀገር ማስቀጠል ማለት ወጣቱ ራሱን ማስቀጠል ማለት ነው። ሌላ ሀገር አይኖረውም እና በዚህ መንገድ ይችን ሀገር ተረጋግተን ተመካክረን ተቻችለን የትናንት ታሪክ እያነሳን ከመጣላት ይልቅ ስለ ዛሬና ስለ ነገ እያሰብን ብንሰራ መልካም ነው ብዬ አስባለሁ።
ተማሪዎቹን ወክሎ የተገኘው ተማሪ አደባባይ ጋሻው በበኩሉ ተማሪዎች በዩኒቨርሲቲ ቆይታቸው ችግሮች ሲፈጠሩ እንደ ተማረና እንደ ሰለጠነ ሰው በውይይት የመፍታት ልምድ ለማዳበር አቋም መያዙን ይናገራል።
ልክ እንደ ተማረ ሰው ቻሌንጅ የማድረግ የመሞገት የመወያየት እንጂ ወደ ሌላ ወደ ብሄር ወደ ምን የሚለውን ነገር ባህር ዳር ዩኒቨርሲቲ ተማሩ እየኮነነ እየወገዘ የተሻለውን ነገር አማራጭ እንትን እያለ ልክ የወደፊቷን ኢትዮጵያ ልክ እንደ ተማረ ኃይል መገንባት እንዳለበት እና ሰላም መማር ማስተማራችን በሰላም ማስቀጠል እንዳለብን የመጨረሻው ተማሪ የደረሰበታል።
በመጨረሻም ችግሩ ተከሰተ ከተባለ ቀን ጀምሮ የባህር ዳር ከተማ ወጣቶች ተደራጅተው ከግቢ የወጡ ተማሪዎችን እንዲሁም ግቢውን በመጠበቅ ላደረጉት ትብብር ዩኒቨርሲቲው ምስጋና አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገበው እናመሰግናለን። በተመሳሳይ በወሎ ዩኒቨርሲቲ በአማራና ኦሮሞ ተማሪዎች መካከል ተፈጥሮ የነበረው ግጭት በርቅ መፈታቱ ተሰምቷል።
እናቶችና የሃይማኖት አባቶች ለእርቁ መሳካት አብይ ሚና መጫወታቸው በተነገረለት የእርቅ ስነ ስርዓት ላይ ዩኒቨርሲቲዎች ውስጥ ብጥብጥ ለመፍጠር የሚጥሩ አካላት ላይ ህጋዊ እርምጃ እንዲወሰድም ተጠይቋል። መስፍን አራጌ ዝርዝሩን እንዲያጋራናል።
ዩኒቨርሲቲው ለጊዜው አላወቅኩትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን በመንከባከብ ስጋት ውስጥ የገቡትን በማበረታታት ከግቢው ወጥተው የነበሩትንም በማስተናገድ ነገሮች ወደ ቀድሞ ይዞታቸው እንዲመለሱ ጥረት ሲደረግ ቆይቷል። ጥረቱ ከቀናት በኋላ ፍሬ አፍርቶ በኦሮሞና አማራ ተማሪዎች መካከል የተፈጠረው ውጥረት በእርቅ ትናንት ተፈቷል። ተማሪዎቹ ባወጡት ባለ 7 ነጥብ ያቋም መግለጫ ዩኒቨርሲቲዎችን የበጠበ ማዕከል በማድረግ ለንጹሃን ሞት ምክንያት የሆኑ አፍራሽ እንቅስቃሴዎችን አውግዘዋል። ለእንደዚህ አይነት ተግባራት መከሰት ምክንያት የሆኑ አካላትም በህግ ሊጠየቁልን ይገባል የሚል መልእክት አስተላልፈዋል።
እኛ የዩኒቨርሲቲ ተማሪዎች ዓለም አቀፍ እውቀታችን እንዲጎለብትና እንዲሰፋ በአእምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን።
የሁለቱም ብሔር ተማሪዎች የሚሉት አላቸው።
ቴዎድሮስ ይባላለሁ። 3ኛ ዓመት ህግ ተማሪ እዚህ አገሪቱ ላይ በግጭት የሚተዳደሩ የገንዘብ ምንጫቸው ግጭት የሆነ የሰው ሞት መፈናቀል የሚያስደስታቸው በተለያዩ መንገዶች በተለይ ደግሞ ከአሁን ከሁለት ጀምሮ ዩኒቨርሲቲ ተማሪዎችን ህብረ ብሔራዊነት የሚታይባቸው ተቋማቶችን ለግጭት በማመቻቸት ለራሳቸው ፐርፐስ በማመቻቸት የሰው ህይወት የሚቀጥፉ አካላት አሉ። የድሃ ልጅ ተምሮ ራሱንም ቤተሰቡንም እንዳያስተዳድር የተለያየ ጥረት ሲደረግ ቆይቷል። እነዚህ መንግስትም ከዚህ ጋር በተያያዘ የህግ የበላይነትን ከማስፈን ይልቅ በወደ ሰፊነት አጥፊዎች በብሔራቸው እየተደበቁ ቆይተዋል።
አቡ ደምስ ይባላሉ። የሁለተኛ ዓመት ቋንቋ ተማሪ ነኝ። ሆስፒታል እየተኙ የቆሰሉ ነበሩ። እነሱን ከጎናቸው ሆኑ ቤተሰቦቻቸው ሳይደርሱላቸው የዚህ አካባቢ ህብረተሰብ እናቶች ሆስፒታሉ ድረስ ገብቶ እያስታመሙ አንዳንድ ነገሮችን እየረዱ መብላት የማይችሉትን ህመምተኞችን ሾርባውን ላይ እያቀረቡ በሀሳብም ከጎናቸው ሆኖ ነው ያገኘኋቸው። በእርቁም ጊዜ ልጆቹ በመሀል የምግብ አድማ አድርጎ ነበረ። ያንንም አድማ ለማስቆም እናቶች መጥቶ ልጆቻችንን ለምኖ እራታቸውንም ምሳቸውንም እንዲበሉ ወደነበረበት ሰላም እንዲመለሱ ከፍተኛ ጥረት ስላደረጉ ነው ማመስገን ያለብኝ።
ችግሩ ከተከሰተ ወዲህ እናቶች ሁለት ጊዜ አልቀሰዋል። የመጀመሪያው የተጣሉትን ለማስታረቅ፣ ሁለተኛው ደግሞ ድካማቸው ፍሬ አፍርቶ የአንድ እናት ማህፀን ያበቀለቻቸው ሁለት ልጆች ዳግም በፍቅር ሲተቃቀፉ፣
እኛ ራሱ ስናለቅስ አብረውን ነው ያለቀሱት። በጣም አብረውን አለቀሱ። እግዚአብሔር ያክብራቸው። በጣም ነው የምንወዳቸው። አክብረውናል፣ እናከብራቸዋለን።
የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ይህን ይላሉ።
በዚህ አጋጣሚ ተፈናቅለው የሄዱ ተማሪዎች በአስቸኳይ እስከ ሰኞ ድረስ መጥተው ትምህርታቸውን እንዲጀምሩ ኦሬዲ ተጀምሯል። ብዙ እንዲያልፋቸው ከሰኞ በኋላ ከቀሩ እኛ ማንቀበል መሆኑን ለመግለጽ ወዳለሁኝ። የሚያሰጋ ነገር የለም። ሌላው ይህንን አጋጣሚ ተጠቅሞ በሚያሳዝን ሁኔታ ከዚህ ከበር አካባቢ ከደሴ ከተማ ወደ ከሚሴ ከከሚሴ ወደ አዲስ አበባ እየወሰዱ የፖለቲካ ትርፍ ይመስለኛል ለማግኘት ልጆቹን ሜዳ ላይ እየረጩ እንዲኮኑ ለማለት የሚሰሩ ሚዲያዎች አሉ። እነዚህ ስነ ምግባር የጎደላቸው ሚዲያዎች ለህዝብ ለሀገር ቢያስቡ በዛ አጋጣሚ መልእክት ለማስተላለፍ እፈልጋለሁ። በጣም የተማሩ ሰዎች የምንላቸው አሁን ትናንትና አምስት ሰዓት አካባቢ ላይ ከትናንት ወዲያ እንደዚሁ 12 ሰዓት ላይ የውሸት ዜና ሲሰሩ ነበሩ አንዳንዶች። እኔ አላቅም፣ ሚዲያ ማለት ለመልካም ነገር ነውና ህዝብን የሚያረጋጋ ነገር ነበር መሰራት የነበረበት። ጥግ ለጥግ እየሄዱ ልጆችን እየለቀሙ የሚወስዱ ዛሬ አሁን እንደዚሁ ተፈጥሯል። ትናንትና ወደ 43 የሚሆኑ ልጆች ቤተክርስቲያን ምናምን እንሄዱ እያሉ ሻንጣ እየተቀበሉ በመኪና የሚቀበሉ ደላሎች ተፈጥሯል። አሁን ዛሬ አፈናቃይ ደላሎች እነዚህ ወደ ሌናቸው እንዲመለሱ እንላለን።
ዩኒቨርሲቲው በመጪው ሰኞ ተማሪዎች ጠቅልለው እንዲገቡና በትምህርት ገበታቸው እንዲገኙ ያስተላለፈ ሲሆን በጥሪው ላይ ግን ትኩረት ቢደረግ የሚል አስተያየቶች ተሰንዝረዋል።
በፍራቻ ከትምህርታቸው ወደ ቤተሰቦቻቸው የገቡ ተማሪዎች አሉ። ከመግለጫው እንደሰማችሁት እስከ ሰኞ መግባት እንዳለባቸው ነው። በእርግጥ ይሄ የተሰጠው ጊዜ በቂ ላይ ይችላል። እስከ 800 ኪሎ ሜትር ርቀት ላይ ያሉ ተማሪዎች አሉ። ዩኒቨርሲቲውም መንግስትም ይሄንን ታሳቢ አድርጎ ተማሪዎቹ ካሉበት ወደ ግቢው እንዲመለሱ እንዲደረግ እንላለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው።
አሁን እንግዲህ ሄደን በዚህ ፕሮግራም ላይ በጣም ስኬታማ የሆኑ ወጣቶች እናስተዋውቃለን። ዛሬ ደግሞ አንድ ወጣት ይዘን መጠናል። ዮአዳን ጥላሁን ትባላለች። የፍላውለስ ኤቨንትስ መስራችና ስራ አስኪያጅ ናት። ኢትዮጵያ ውስጥና በተለያዩ የአፍሪካ ሀገራት ትልልቅ ዓለም አቀፍ ስብሰባዎችን በማዘጋጀትና በስኬት በማቅረብ ትታወቃለች። በቅርቡ ፎርብስ አፍሪካ እየተመነደጉ ያሉ አፍሪካውያን ሴቶችና ስራዎቻቸው በሚለው ገጽ ውስጥ ይዟት ወጥቷል። ከአንቺ ጋር ነው እንግዲህ ቆይታ ያደረገችው። የዮአዳንና የአንቺን ቆይታ በመቀጠል እንሰማለን።
ዮአዳን ጥላሁን ተወልዳ ያደገችው አዲስ አበባ ነው። ለከፍተኛ ትምህርት ወደ አሜሪካን ሀገር ሄዳ የመጀመሪያና ሁለተኛ ዲግሪዋን ኢንተርናሽናል ቢዝነስ ማኔጅመንት ሰርታ ነዋሪነቷን በዛው አሜሪካን ሀገር አድርጋ ነበር። በአሜሪካን ሀገር ኑሮዋ እሷና ጓደኞቿ በነበራቸው የትምህርት ደረጃ ጥሩ ተከፋይ ቢሆኑም ዳሩ ግን ገንዘብ ያጥራቸው እንደነበር ታስታውሳለች። ስለዚህም ተጨማሪ ገንዘብ ለማግኘት ሲባል በትርፍ ጊዜ የሚሰሩት ስራ ፍለጋ ገቡ። የሚወዷቸውን ነገሮች ማሰብ ጀመሩ። አብዛኛውን ጊዜያቸውን የሚያሳልፉት በተለያዩ አፍሪካ ነክ ጉዳዮች ላይ የሚዘጋጁ ዝግጅቶች ላይ በመሳተፍም ስለነበረ እዛ ላይ ከሚያዩት ችግሮች በመነሳት እንደዚህ አይነት ፕሮግራሞችን ለምን አናዘጋጅም በማለት በዛው በዋሽንግተን ዲሲ እና አካባቢው ልዩ ልዩ ዝግጅቶችን ማዘጋጀት ጀመሩ።
ፍላውለስ ኤቨንትስ ፍረንድ አቆጣጠር በ2004 ላይ ካፌ ቁጭ ብለን የተፈጠረች ትንሽል ካምፓኒ ነበረች። ፋሽን ሾው አለ ሲባል ልደታል ሴል የሚያወክለን እናገርላችሁ ማለትም የተወሰነ ኤቨንቶች ሰራን። እየተጨመረ እየሰራን በሄድን ቁጥር አንድ ሁለት ጓደኞቻችን በጭራሽ ስላልተሰማቸው ተውት ማለት ነው። አዲስ አበባ መጣ መጀመሪያ ከ5 ዓመት በኋላ ስለነበረ አመጣጤ እንደዚሁ አዲስ አበባ ምን ትመስላለች ተመልሼ መኖር እችላለሁ የሚለውን ለማየት ብቻ ነበረ። ለሁለት ወር እረፍት ሁለት ልጆች ይዤ ነበር የመጣሁት። ባለቤቴ ይመላለስ ስለነበረ ያውቃት ነበረ። መጥቼ ሁለት ሶስት ሳምንት እንደቆየሁ ቤቴ ገባሁ የሚለው ፊሊንግ ለመጀመሪያ ጊዜ ከ15 ዓመት በኋላ ተሰማኝ። ምክንያቱም አሜሪካ ነገር ሁሉ ጊዜ ኗሪም በሆነበት እንደ እንግድነት ነበር የሚሰማኝ። በቃ አንድ ቀን ኑሮ ይጀምራል። ከዛ ግን የራሴን ስራ ለመስራት ሳይሆን ተቀጥሬ ለመስራት ነበር። ጓደኞች ጋር ሄጄ እሺ የት ልቀጠር እችላለሁ የልሲ ተማሪም ስለነበርኩት እንጂ በጭራሽ የራሴን ስራ ስራሉ ያላሰብኩም ነበር። እና አሜሪካን ሀገር ያቆኝ የነበሩ ኢቨንት ትሰሪያለሽ አይደል እንደ አንዳንድ እሱን ለምን 100% ይዘሽው አትቀጥይ በሚል አነሳስቶኝ ነው እንጂ ምንም ሀሳብም አልነበረኝም።
ሀሳቦች ሲሳኩ የሰዎች ህልሞች እውን ሲሆኑና ነገሮች ሲቀናጁ ማየት ከፍተኛ የሆነ መነቃቃትን እንደሚፈጥርባት የምትናገረው ዮአዳን ፕሮግራሞችን ማዘጋጀት ማለት አዳራሽ መከራየትና አበባ ማቅረብ እንዳልሆነና ፕሮግራም ማዘጋጀት ማለት ከዚህ ጋር ተያያዥነት እንደሌለው ትናገራለች።
ዛሬ 11 ዓመት ብዙ ይሄን የሚሰራ ኩባንያዎች አልነበሩ። የሁሉም የተለያዩ ካምፓኒዎች በራሳቸው እይታ ይሰሩታል። ለእኛ ግን በፍላውለስ ደረጃ አንድ ወደ ኢትዮጵያ ከመጣው በኋላ ሰርግ፣ ልደት እና የሚባል ተውኳቸው። የኔ ባህሪ ከእሱ ጋር ብዙ ስለማይዋሀድ ማለት ነው። ሰርግ ምናምን ስታረጊ በጣም ማባበል መቻል አለብኝ። ሰውም ሰው ወደ ስብሰባዎች እና ኮንፈረንሶች ፎከስ አረጉ ማለት የኮርፖሬት ሚቲንጎች እና ኮንፈረንሶችን ማዘጋጀት ማለት በእኛ እይታ ይህን ስብሰባ ለማዘጋጀት ስትፈልጉ ሀሳቡ ምንድን ነው ከሚለው ጀምረን ነው ጋር የምንቀበላቸው። ለምሳሌ ጤና ነክ የሆነ ስብሰባ ማዘጋጀት ነው የምንፈልገው፣ ይሄን ያህል ሰው እንጠራለን፣ ይሉና ከዛ ብዙም ሀሳብ ላይ ኖራቸው ይችላል። ስለዚህ የኛ አማካሪ ባጀታችሁ ምን ይመስላል፣ የኛው ቤዝነሱ ስብሰባ አዳራሽ ታደርጉት የትኛው ይጠቅማል፣ የትኛው ይጎዳችኋል፣ ከሀሳባችሁት የስብሰባ ዲቴሎች ተነስተን የሚመቸው ዝም ብለን የሆነ ቦታ ያምራል በማለት መሆን እንደማይችል እናማክራለን። አማራጮችን እንሰጣለን። መጋበዝ የሚፈልጉ ሰዎች ካሉ አብረን ቁጭ ብለን አይተን ለዚህ ነገር ይመለከተዋል ማ መጋበዝ አለበት የሚለውን እናያለን። ኮንሰንሱን እንዴት ማካሄድ እንደሚፈልጉ በሌክቸር ቤዝድ ነው ወይስ በንግግር መልክ ነው ወይስ ሞር ቪዲዮ በማሳየት ነው? ይሄ ሁሉ ከአዘጋጆቹ ብቻ ሳይሆን ያንን ስብሰባ የሚያዳምጡትም ሰዎች በሁለቱም እይታ እያየን ነው የምናማክራቸው። ስብሰባ ማዘጋጀት በሚፈልጉበት ጊዜ ያለውንንም ቴክኖሎጂ ማጣመር መቻል አለብን ማለት ነው። ዴኮሬሽን ሲባል ከኛ ስራ ጋር ስለማይደሳለንም እና በዛ ላይ ነው ብዙ ገንዘብ ይባክናል እንዳይነት ነገሮች ላይ ስብሰባ ላይ አበባ ኖረ አኖረ ብዙ ሰው ዞሮ ብሎ ያየው ከአበባ ይልቅ ለምን የካምፓኒያቸውን መሴጅ ወይ የኮንፈረንሱን መሴጅ በባነር በኩል አናደርገውም? ልክ ከጎናቸው ቆመን ነው የምንሰራው።
ፍላውለስ ኢቨንትስ ኢትዮጵያ ውስጥ ብቻ ሳይሆን ወደ ተለያዩ የአፍሪካ ሀገራት በመሻገርም ዓለም አቀፍ ስብሰባዎችን እያዘጋጀ ይገኛል። ኢትዮጵያ ውስጥ ያለውን ስብሰባ ማዘጋጀት የሚል አስተሳሰብና ማዘጋጀትና የኢቨንት ገበያ አስተሳሰብም ለውጠነዋል ትላለች።
በፍሎርስ ደረጃ አትሊስት አንድ የሰርቪስን ኢቨንት ማዘጋጀት ምን መስመምሰል አለበት የሚለውን ኦልሞስት እንደ ማስተማራር ማርኬቱ ማ እንደም ብዙ ጊዜ በቀላሉ ነው የሚታየው። ግን በእኛ አሰራር በኩል በመስራታችንና አንድ ቀን በስንፍና አንድ ቀን በጉብዝና ሳይሆን ሁሉ ጊዜ በአንድ አይነት መብት በመስራታችን ምክንያት የኢቨንትን ማርኬቱን ያሰፋ ነው ይመስለኛል። ኢንተርናሽናል ክላይንት ሰዎች መቶ አዲስ አበባ ላይ አንድ ባንክ ከኛ ጋር ካዘጋጁ በኋላ አቀራረባችን፣ ስራ አሰራራችን በተለያየ ደረጃ ያዩትና ሩዋንዳ ደግሞ የሚቀጥለው አመት ሄደለን እዛ ሴዳስ ልታደርጉልን ትችላላችሁ ወይ በሚል ግፊት ነው እዛ ውስጥ ነው የገባ ነበር።
ዮአዳንን ለወጣቶች ከልምድሽና ከስኬትሽ ተነስተሽ ምን ትያቸዋለች ስል ጠይቂያት ተከታዩ ምላሽ ሰጥታኛለች።
አሁን በተለይ ያሉት ወጣቶች የሚገርሙ አይነት ሀሳቦች ይዘው ይቀርባሉ ወደ ስራ አለም የምለው አንድ ተቀጥሮ መስራትንና የስራን ማክበር ትንሽ ቢያዩ ጥሩ ነው። ምክንያቱም ተቀጥሮ መስራት ማለት ምን ማለት እንደሆነ ስናየው የራሳችንን ስራ ስንጀምር ያለውንም ክብደት የማመዛዘን ችሎታ ይኖረናል። ትምህርት አለም ላይም ሆነው ስራ ቢሰሩ በነጻም ቢሆን ስራ አለም ላይ ምን አለ የሚለውን ገብቶ ቢያዩበት ጥሩ ነው። ስራን ማክበር በጣም አስፈላጊ ነው። ሀቀኛ መሆን ይሄ አሁን በተለይ በኢትዮጵያ ላይ ዛሬ ትንሽ ሆነን ነገ ሚሊዮነር የምንሆነው ነገር ሜቢ 0.001% መሆን ቢሆን ነው። አብዛኛው ሰው ከምር ላይ ለፍቶ ፈክቶ የሚደርስበት እና ታታሪ ሰራተኛ መሆንን አለመፍራት።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ እስቲ ወደ ስፖርት አለሙ እንውሰዳችሁ። በጋና ብሎም በመላው የአፍሪካ ሀገር እግር ኳስ እጅግ ታዋቂ ስፖርት ነው። ሆኖም ይህ ውብ ጨዋታ ባሳለፍነው ዓመት በሙስና ቅሌት ምክንያት ጋና ውስጥ መልካም ስሙ እየጠፋ ነው። ከዚህ ጋር ተያይዞ ጨዋታዎች ተሰርዘዋል። አንዳንድ የእግር ኳስ ቡድኖችም በራቸውን ዘግተዋል።
በዚህ ሁሉ ውስጥ ግን አንድ የእግር ኳስ ክለብ እግር ኳስን ከማስተዋወቅ አልፎ ወጣቶቹን ከጎዳና ህይወት ወደ ስፖርቱ እንዲመለሱ እያደረገ ነው። ስቴሲ ኖት ከአክራ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል።
ባሳለፍነው የአውሮፓውያን ዘመን ላይ የጨዋታዎችን ውጤት ለማስቀየር በማሰብ ዳኞች ጉቦ እንደሚቀበሉ ከታወቀ በኋላ የጋና የእግር ኳስ ማህበረሰብ በድንጋጤ ተመትቷል። የጋና የእግር ኳስ ፌዴሬሽን ስፖርቱን ከሙስና ለማጽዳት እየሞከረ ነው። አንዳንድ የእግር ኳስ ክለቦች ስራቸውን እስከ ማቆም፣ በራቸውን እስከ መዝጋት ደርሰዋል። አይዛክ አንሳህ የተወርዋሪ ኮከቦች ቡድን አጋር መስራች ነው። ባለን እጅግ አነስተኛ መንገድም ቢሆን ሰዎች እግር ኳስን መጫወት እንዲቀጥሉ ለማድረግ እየጣርን ነው። ባለፉት ሁለት ዓመታት በርካታ ክለቦች ተቋሞቻቸውን ዘግተዋል። ለምን? ምክንያቱም በማይደገፍና ሊቀጥል በማይችል መስክ ላይ ገንዘብ ማፍሰስ የሚፈልግ የለምና። ስለሆነም እግር ኳስ ተጫዋቾች በየቤታቸው ተቀምጠዋል። በቤታቸው ተቀምጠው ምን ይሰራሉ? በጠቦች ውስጥ ይሳተፋሉ፣ ወደ ጎዳናዎችም ይወጣሉ። ባለፈው ዓመት በተጋለጠው የሙስና ቅሌት ብዙ የጋና እግር ኳስ ተጫዋቾች ወደ ሌሎች ሥራዎች እንዲሰማሩ ወይንም ሀገራቸውን ለቀው በሌሎች ሀገራት ውስጥ የሚገኙ ክለቦችን እንዲቀላቀሉ አስገድዷቸዋል። ለመሥራቾች ቅርብ የሆኑ ጓደኞች፣ የቤተሰብ አባላትና የንግድ ቤቶች ልግስና የተወርዋሪ ኮከቦች ክለብ የ17 ዓመቱ ኢማኑኤል ካይ ቦፍረን የመሰሉ ወጣቶችን ለመርዳት አስችሎታል። በዙሪያችን ያለው ነገር ሁሉ ለእግር ኳስ ተጫዋች የተመቸ ነው። ስለሆነም ገንዘብ ለማግኘት ብለን ወደ ውጭ ማቅናት አላስፈልግንም። የምግብ አቅርቦትና የስልጣና መሳሪያዎች አሏቸው። ሀገር መልቀቅ አስፈልግም ያለው ኢማኑኤል ቡድኑ ተጫዋቾች በአውሮፓ ለመልማዮች የሚታዩበትን ጨዋታዎች ያሰናዳል። ከአውሮፓውያን ተፎካካሪዎች ጋር ሲነጻጸሩ ከደሃ ቤተሰብና ጥቂቱ ብቻ ሙሉ ትጥቅ ቢኖራቸው ምቅሉ። የተወሰኑት የአውሮፓ ክለቦች ከተወርዋሪ ኮከቦች ተጫዋቾች መካከል የተወሰኑትን እስከ ማስፈረም ደርሰዋል። የጋናን እግር ኳስ ፌዴሬሽን እንደገና በማዋቀር ሂደት ውስጥ አንደኛው ተግባር አዲስ ፕሬዚዳንት ማግኘት ነው። ጠበቃ አማንዳ ክሊንተን ባይቀናቸውም ብቸኛዋ ሴት ተፎካካሪ ነበሩ። አማንዳ እንደሚሉት ተሰጥኦ ያላቸው ተጫዋቾች ይሳካላቸው ዘንድ እድሉን ማመቻቸት አስፈላጊ ነው።
በዓለም ላይ እግር ኳስ በጥሩ ሁኔታ ሁሉን እኩል አድራጊ ነገሮችን አስተካካይ ነው። ልክ እንደ ዘመናችን ተፋላሚዎች ልዩነት በሚፈጥርበት ስፍራ ሁሉ እድሉን ላጡ ሰዎች መልካም ማስተካከያ ሆኖ ቆይቷል።
የተወርዋሪ ኮከቦች ክለብ አጋር መስራች አንሳህ እንደሚሉት ወጣት ተጫዋቾች ተጨማሪ ድጋፍ ይፈልጋሉ። ተወርዋሪ ኮከቦችን ከሜዳ አልፎ በትምህርት ማገዝም ይፈልጋሉ። ትልቁ ግብ ግን በርካታ ተጫዋቾችን ባለም አቀፍ የስፖርት አውድማ ላይ ማየትና ጋና ውስጥ ለሚገኙ ተጫዋቾች ደግሞ የተሻለ ድጋፍ ማግኘት ነው። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ ቪኦኤ አምሃሪክ ብላችሁ እንዲሁም ደግሞ በኢሜይል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን።
ሀብታሙ ስዩምና ኤደን ገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር እስካሁን ድረስ አብረናችሁ ነበር። በዚሁ ተሰናበትን። ደህና ደሩ።
መልካም ምሽት።
Kun Radio Sagale Americati.